The Voice of America.
የአሜሪካ ድምፅ ራዲዮ ጣቢያ ነው። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በቤንሻንጉል ጉሙዝ መተከል ተገኝተው ከዞኑ ነዋሪዎች ጋር ያደረጉትን ውይይት አስመልክቶ የተጠናቀረ ዘገባ በዕለቱ አብይ ርዕስ ይዘናል። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞንና በአፋር ክልል አጉራባች ወረዳዎች በተከሰተ ግጭት በህይወትና በንብረት ላይ ጉዳት ደርሷል። ግጭቱ ከዚህ ቀደም ከነበረውም የተለየ መልክ አለው ተብሏል። በዚህም ላይ ዘገባ ይዘናል። ዜናውን ተከትሎ በመጽሔቱ የትንታኔ ክፍለ ጊዜ ይቀርባል። ጤና ይስጥልኝ፣ እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ታህሳስ 13 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጂት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉና ከዕለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ያደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ያስተለኝ እንደማመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዛሬ ወደ ቤንሻንጉል ጉሙዝ ክልል መተከል ተጉዘው ከዞኑ ነዋሪዎች ጋር የተወያዩት ጠቅላይ ሚኒስትር አብይ አህመድ የህግ የበላይነትን ማስከበር ዋነኛ አጀንዳቸው መሆኑን አስታውቀዋል። ከጠቅላይ ሚኒስትሩ ጋር የሰላም ሚኒስትሯና የሀገሪቱ የጦር ኃይሎች ጠቅላይ ኤታማዦር ሹም አብረዋቸው ተገኝተዋል። ከዜና በኋላ በአብይ ርዕስ ዝርዝሩን የያዘ ዘገባ እናቀርባለን። በሰሜን ኢትዮጵያ የትግራይ ክልል በግጭቱ ምክንያት ከቀያቸው ለሸሹ ስደተኞች የሚያስፈልገውን አጣዳፊ ሰብአዊ እርዳታ ለማቅረብ የተባበሩት መንግስታት የስደተኞች ኮሚሽነር መስሪያ ቤት UNHCR እና 30 የሰብአዊ ረድኤት አጋሮቹ የ156 ሚሊዮን ዶላር አስቸኳይ ድጋፍ ተማጸኑ። ገንዘቡ እስከሚቀጥለው የአውሮፓ 2021 ዓመተ ምህረት የመጀመሪያ አጋማሽ ድረስ የሚዘልቅ እርዳታ ለስደተኞቹ ለማቅረብ የሚውል መሆኑን ነው UNHCR ያስታወቀው። የጠየቀው የገንዘብ ድጋፍ ወደ ሌሎች ሀገሮች የሚያመሩት ስደተኞች ቁጥር የሚጨምር ከሆነ መደረግ ያለበትን ዝግጅት ለማጠናከርም ይውላል ብሏል። ባለፉት 6 ሳምንታት ከትግራይ ወደ ምስራቃዊ ሱዳን የገቡት ከ52000 በላይ ስደተኞች መሆናቸውን ያመለከተው መግለጫው በቅርብ ጊዜያት የሚገቡት ስደተኞች ቁጥር ካለፈው ቀንሶ በቀን ወደ 500 የሚሆኑ እየገቡ ነው ሲል አክሏል። ሁኔታው ለረድኤት ድርጅቶች በበርካታ አስርት በዚህ ደረጃ የገዘፈ የስደተኛ እንቅስቃሴ ባልታየበት እጅግ ገጠራማ በሆነ አካባቢ ሙሉ በሙሉ አጣዳፊ የሆነ የሰብአዊ እርዳታ ፈተና ደቅኗል ነው ያለው። በሌላ ዜና ኢትዮጵያ ያሉ ኤርትራውያን ስደተኞች ደህንነት ጉዳይ እያሳሰባቸው መሆኑን የሰብአዊ ረድኤት ድርጅቶች ተናገሩ። በትግራይ ክልል በስደተኞቹ ላይ ጥቃት እየደረሰና በግዳጅ ከሀገር እንዲወጡ እየተደረጉ ነው የሚሉ ሪፖርቶች እየተሰሙ ናቸው ተብሏል። በትግራይ ክልል ግጭቱ ከመቀስቀሱ አስቀድሞ በአራት ካምፖች የተጠለሉ ወደ 96000 የሚሆኑ ኤርትራውያን ስደተኞች የነበሩ ሲሆን ብዙዎቹ ግጭቱን በመሸሽ ወደ ሱዳን ተጉዘዋል። እንዲሁም አዲስ አበባን ጨምሮ ወደ ተለያዩ የኢትዮጵያ አካባቢዎችም ሄደዋል። ሬፊጂስ ኢንተርናሽናል የተባለው የስደተኞች ደህንነት ተሟጋች ድርጅት ስደተኞች እየታፈሱ ወደ ካምፖቻቸው እንዲመለሱ እየተደረገ ነው፣ ወደ ኤርትራ የተባረሩም አሉ ብሏል። በዚህ ጉዳይ ላይ የተጠናቀረውን ዝርዝር ዘገባ በሌላ ዝግጅት እናቀርባለን። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ምክር ቤት የ900 ቢሊዮን ዶላር የኮቪድ-19 የኢኮኖሚ ድጎማና 1.4 ትሪሊዮን ዶላር አመታዊ የመንግስት በጀት ያካተተ ህግ አጽድቋል። የተወካዮች ምክር ቤቱና የመወሰኛ ምክር ቤቱ ሁለቱም ከ5000 በላይ ገጾች ያሉትን ህግ ትናንት ማታ በነበራቸው ጥቂት ሰዓት ውስጥ መልከት ካሉ በኋላ በከፍተኛ ድምጽ አሳልፈውታል። የዩናይትድ ስቴትስ መንግስት በጀት እንዳይቋረጥ እስከ ትናንት እኩለ ሌሊት በነበረው ጊዜ ህጉን ማሳለፍ ነበረባቸውና ፕሬዝዳንት ዶናልድ ትራምፕ በመጪዎቹ ቀናት ውስጥ ህጉን ይፈርማሉ ተብሎ ይጠበቃል። የቪኦኤዎቹ ሜገን ዱዘር እና ክሪስ ሃና ያጠናቀሯቸውን ዘገባዎች ድረጀ ደስታ ያቀርባል።
በጀቱን በማጽደቅ ሂደት ሁለቱንም ምክር ቤቶችና አባላቱን ሲያጋጭና ሲያጨቃጭቅ የሰነበተው ለኮሮና ቫይረስ ወረርሽኝ ምን ያህል የመንግስት ድጋፍና ፎይታ መሰጠት ይገባዋል የሚለው ነው። ከዚህም ጋር ተያይዞ በወረርሽኙ ሳቢያ ስራት ለሆኑ ዜጎች ወይም ዝግ በሆነው ኢኮኖሚ ተጎጂ ለሆኑ የንግድ ድርጅቶች ምን ምን አይነት ፎይታዎችና ጥቅማጥቅሞች መካተት ይኖርባቸዋል የሚለው ነበር። ዋናው ትኩረታችን መሆን ያለበት ተጎጂዎችን በመርዳትና በመደጎም ላይ ነው ወይስ ኢኮኖሚውን ክፍት አድርገን ማንቀሳቀስ ነው የሚሉት በበጀት ክርክር ውስጥ ሲነሱ የሰነበቱ ነጥቦች ነበሩ። የበጀት ክርክሩ ጉዳይ የተነሳው ለኮቪድ-19 ወረርሽኝ የተጋለጡ ሰዎች ቁጥር በበዛበት ጊዜ ነው። በዩናይትድ ስቴትስ ከ18 ሚሊዮን ሰዎች በላይ ቫይረሱ የተገኘባቸው ሲሆን በየቀኑ ከ200 ሺህ በላይ የሚሆኑ ሰዎች ለቫይረሱ መጋለጣቸው እየተሰማ በመጣበት ጊዜ ነው። ከጆን ሃፕኪንስ ኮሮና ቫይረስ ምርምር ማዕከል የተገኘው መረጃም እንደሚያሳየው ከ319 ሺህ በላይ ሰዎች በኮቪድ-19 ህይወታቸውን ያጡ መሆናቸውም ተዘግቧል። የበጀቱ ዋና ዋና ክፍሎች አመታዊ ገቢያቸው ከ75 ሺህ ዶላር በታች ለሆኑ አሜሪካውያን በነፍስ ወከፍ ይሰጣል የተባለው የ600 ዶላር ክፍያ ይገኝበታል። የግምጃ ቤት ሚኒስትሩ ስቲቨን ሙንቺን በሚሊየን የሚቆጠሩ አሜሪካውያን የ600 ዶላር ቼካቸውን በሚቀጥለው ሳምንት መጀመሪያ ላይ ጀምሮ ሊያገኙ እንደሚችሉ ተናግረዋል። ለሥራ አጦቹ በየሳምንቱ የሚሰጠውም የ300 ዶላር ዳረጎት ለ11 ሳምንታት እንደሚቀጥልም ስቲቨን አስታውቀዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ
አመሰግናለሁ። ደረጀ፣ ብሪታንያ ባለፈው ሳምንት ማገባደጃ ላይ በይበልጥ ተላላፊ የሆነ የኮሮና ቫይረስ ዝርያ መገኘቱን ይፋ ማድረጓን ተከትሎ ከአርባ የሚበልጡ ሀገሮች ከዚያች ሀገር የሚጓዙ መንገደኞች እንዳይገቡ ከልክለዋል። ብሪታንያ አዲሱን ቫይረስ ለመቆጣጠር እየታገለች ባለችበት በዚህ ወቅት ይህ አዲስ የወጣው የጉዞ እገዳ ትልቅ ቀውስ እየፈጠረ መሆኑ እየተነገረ ነው። በተመሳሳይ ቫይረሱ የተገኘባት ደቡብ አፍሪካ ያገረሸባት የአዲሱ አይነት ቫይረስ ወረርሽኝ መሆኑን ገልጻለች። ባለስልጣናቷ መደናገጥ አያስፈልግም እያሉ ነው። ሄንሪ ሪጅዌል ከለንደን፣ አኒታ ፓውል ከጆሃንስበርግ ያጠናቀሯቸውን ዘገባዎች ኤደን ገረመው ታቀርባለች።
በተቋረጡ በረራዎች ምክንያት የብሪታንያ አየር ማረፊያዎች ውስጥ ሁከት ተፈጥሯል። ብሪታንያ ከጎረቤቶቿ ጋር ተቆራርጣለች። ካናዳ፣ ሩሲያና ህንድን ጨምሮ እጅግ ብዙ ሀገራት ወደ እንግሊዝ መብረርም ሆነ ከእንግሊዝ የሚመጡ በረራዎችን መቀበል አቋርጧል። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን የበረራ እገዳውን ተከትሎ ጎረቤት ሀገራቱ እግዱን እንዲያስቡበት ለማግባባት እየጣሩ ይገኛሉ።
We in the UK fully understand the anxieties of our
እኛ እንግሊዛውያን ከኮቪድ-19 ጋር ተያይዞ የመጣውን የወዳጆቻችንን መደናገጥ እንገነዘባለን። ነገር ግን በአንድ ታክሲ ውስጥ ብቻውን የተቀመጠ የታክሲ ሹፌር ምንም ያህል ቫይረሱን እንደማያስተራጭ የምንገነዘበው ነገር ነው። ስለዚህም ነገሮችን በቶሎ መቆጣጠሩ ላይ ለውጥ እንደምናስመዘግብ ተስፋ አለን።
ታዲያ እሳቸው ይህን ይበሉ እንጂ የኔዘርላንድ የጤና ሚኒስትር ሂጎ ዲ ጆንግ ተጨማሪ እገዳ ለማድረግ እቅድ እንዳላቸው ገልጸዋል።
ከእንግሊዝ የሚመጡ በረራዎች ላይ እገዳ የጣልነው ቅድመ ጥንቃቄ ለማድረግ ብለን ነው። ከእንግሊዝ በሚመጡ ሌሎች የመጓጓዣ መንገዶችም ላይ እገዳ ለመጣል ሐሳብ አለን።
ከአየር ማረፊያዎቹ በተጨማሪ የጉዞ እግዱ ይበልጡን ወደ ፈረንሳይ በሚያቀኑ ትናንሽ የጉዞ መርከቦችና የባቡር መንገድ ላይ ጎልቶ ይታያል። ገናንና የአዲስ ዓመትን አብሮ ለማክበር እቅድ የያዙና ጉዞ የጀመሩ የተለያዩ ሀገር ዜግነት ያላቸው ቤተሰቦች በየመናኸሪያው እየተጉላሉ ይገኛሉ። ይህም ብቻ ሳይሆን በእንግሊዝ የውጭ ንግድ በዚህ ጉዞ መቋረጥ ሙሉ ለሙሉ የተጎዳ ሲሆን የአውሮፓ ሀገራት ሹፌሮች ወደ እንግሊዝ ለመጓዝ ፈቃደኛ ካልሆኑ የገቢ ንግዱም እንደሚጎዳ ይታመናል። ይህን ተከትሎም የእንግሊዝ ሱፐርማርኬቶች የአቅርቦት ችግር ሊያጋጥም እንደሚችል እየገለጹ ይገኛሉ። 70 በመቶ ተዛማች እንደሆነ በተነገረው በዚህ አዲስ የኮሮና ቫይረስ ምክንያት 16 ሚሊዮን የሚሆኑ እንግሊዛውያን በደቡብ እንግሊዝና በለንደን ራሳቸውን ዘግተው ተቀምጠዋል። የአውሮፓ ህብረት በጉዳዩ ላይ ያለውን አቋም ዛሬ እንደሚያስታውቅ ይጠበቃል። በመጪው ሳምንት በሚገባው በአውሮፓውያኑ አዲስ ዓመት እንግሊዝ ያለምንም ስምምነት የአውሮፓ ህብረትን ጥላ እንደምትወጣ ይጠበቃል። ይህም ከአዲሱ ቫይረስ ጋር ተያይዞ ሌላ የጉዞ እክል እንደሚያመጣ ታስባል። በተመሳሳይም አዲሱ ተዛማች የኮቪድ-19 ቫይረስ የተገኘባት ደቡብ አፍሪካ 9000 የሚሆኑ ተጠቂዎች እለት እለት እየመዘገበች መሆኗን አስታውቃለች። የዓለም የጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ስለ አዲሱ ቫይረስ ከተዛማችነቱ ባለፈ የታወቀ ነገር አለመኖሩን ጠቅሰው የቫይረሶች ራስን መለወጥ የተለመደ ነገር መሆኑንም አሳስበዋል።
In the past few days, there have been reports of new variants of the COVID-19 virus in South Africa and the United Kingdom.
ባለፉት ጥቂት ቀናት በደቡብ አፍሪካና በእንግሊዝ አዲስ አይነት የኮቪድ-19 ዝርያ ቫይረስ መገኘቱ ይፋ ተደርጓል። ቫይረሶቹ ቅርጻቸውንና ባህሪያቸውን መቀየራቸው ተፈጥሯዊና የሚጠበቅ ነገር ነው። እንግሊዝ ቫይረሱ በቀላሉ ተዛማጅ መሆኑን አስታውቃለች። ነገር ግን ቫይረሱ ከፍተኛ የሆነ ህመምም ሆነ ሞት ማስከተሉ እስካሁን ድረስ አልተረጋገጠም።
በደቡብ አፍሪካ ባለስልጣናቱና የጤና ሚኒስቴሩ በሀገሪቱ ከተመዘገቡት ኬዞች ውስጥ 90% አዲሱ የኮሮና ቫይረስ መሆኑን ገልጸው፣ ነገር ግን ህብረተሰቡ ሳይደናገጥና ሳይዘናጋ ከዚህ ቀደም ሳይደርገው እንደነበረው የፊት መሸፈኛ ጭንብሉን በመልበስ እጅን በተደጋጋሚ በመታጠብና አካላዊ ፈቀቅታን በመተግበር ራሱን መጠበቅ ላይ ብቻ ማተኮር እንዳለበት አሳስበዋል። ለሄነሪ ሪጅዌልና ለአኒታ ፖል ዘገባ ኤደን ገረመው ዋሽንግተን ዲሲ።
ኤደንን አመሰግናለሁ። በተዛመደ ዜና የዩናይትድ ስቴትስ ባለስልጣናት ከወደ ብሪታንያ የሚጓዙ መንገደኞች በሙሉ ከኮቪድ-19 ነጻ መሆናቸውን የሚያሳይ የምርመራ ማስረጃ እንዲያቀርቡ ግዴታ ለማድረግ እያሰቡበት መሆናቸው ተሰማ። የዋይት ሃውስ የኮሮና ቫይረስ ግብረ ኃይል ትናንት ሰኞ ተሰብስቦ ከብሪታንያ የሚጓዙ መንገደኞች ከመነሳታቸው ከ48 ወይም ከ72 ሰዓት በፊት ተመርምረው ከቫይረሱ ነጻ የሚል ማስረጃ እንዲያቀርቡ የሚጠይቅ ደንብ ለማዘጋጀት ተነጋግረውበታል ሲሉ የዜና ዘገባዎች አመልክተዋል። ዩናይትድ ስቴትስ ወደዚህ እርምጃ ያመራችው በደቡባዊ ብሪታንያ የተከሰተው አዲስ አይነት ኮሮና ቫይረስ በከፍተኛ ፍጥነት መዛመቱን ተከትሎ ከ40 የሚበልጡ ሀገሮች መንገደኞች ከብሪታንያ እንዳይገቡ ከከለከሉ በኋላ ነው። ዩናይትድ ስቴትስ አልከለከለችም። ይሁን እንጂ የኒውዮርክ ሀገረ ገዢ አንድሩ ኮሞ አየር መንገዶች ከብሪታንያ ወደ ኒውዮርክ በሚያደርጓቸው በረራዎቻቸው ላይ መንገደኞቻቸውን በሙሉ ከማሳፈራቸው አስቀድመው የኮቪድ-19 ምርመራ እንዲያደርጉላቸው አጥብቀው አሳስበዋል። ቨርጂን አትላንቲክ፣ ብሪቲሽ ኤርዌይስ እና ዴልታ ተስማምተውበታል። የምዕራብ ዩናይትድ ስቴትስ ዋሽንግተን ክፍለ ግዛት አገረ ገዢ ጄ ኢንስሊ በበኩላቸው ከብሪታንያና አዲስ አይነት ቫይረስ ከታየባት ከደቡብ አፍሪካ ወደ ክፍለ ሀገራቸው የሚገቡ መንገደኞች በሙሉ ለ14 ቀናት ተለይተው እንዲቀመጡ አዘዋል። የብሔራዊ የአለርጂና የተላላፊ በሽታዎች ተቋሙ ዲሬክተር ዶክተር አንቶኒ ፋውቺ ግን አዲሱ አይነት ቫይረስ ምናልባት እስካሁንም ቢሆን ዩናይትድ ስቴትስ ገብቶ ሊሆን ይችላል ብለዋል። የጀርመኑ የመድኃኒት ኩባንያ የባዮንቴክ ዋና ዲሬክተር በበኩላቸው ከዩናይትድ ስቴትስ ፋይዘር ጋር የተቀመመው የኮሮና ክትባት አዲሱን ቫይረስ በደንብ ይከላከላል ብለን እናምናለን ብለዋል። ሆኖም አስፈላጊ ሆኖ ከተገኘ ክትባቱን ቀየር አድርጎ በ6 ሳምንት ጊዜ ውስጥ ማቅረብም ይቻላል ሲሉ አክለዋል። የዓለም የጤና ድርጅት አዲሱ አይነት ኮሮና ቫይረስ አሁን ካሉት የቫይረሱ አይነቶች የበለጠ ገዳይ ለመሆኑ ምንም ማስረጃ የለም። እንዲህ ያለ የቫይረስ አይነት ለውጥ ደግሞ በዓለም አቀፍ ወረርሽኝ ወቅት ያለ ነገር ነው። ስለዚህ በተጋነነ መንገድ መስጋት አይገባም ሲል አሳስቧል። ይህ በዚህ እንዳለ ተመራጩ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትናንት ሰኞ በቀጥታ በቴሌቪዥን እየታዩ የኮቪድ-19 መከላከያ ክትባታቸውን ተከትበዋል። በሀገሪቱ በአሁኑ ሰዓት ከ18 ሚሊዮን በላይ የተረጋገጠ የኮሮና ቫይረስ ተጋላጮች ቁጥር ባለበት በዚህ ወቅት ክትባቱን መውሰዱ ምንም የማያሰጋ መሆኑን አሜሪካውያንን ለማሳመን በተያዘው ጥረት ነው። መጨረሻም የዩናይትድ ስቴትስ መንግስት መስሪያ ቤቶች ኮምፒውተሮች ላይ ሰርገው በመግባት ጥቃት ያደረሱት አጥቂዎች በገንዘብ ሚኒስቴር የከፍተኛ ባለስልጣናትን ጨምሮ በርካታ የኢሜል አድራሻዎችን ለአደጋ አጋልጠዋል ሲሉ አንድ የመወሰኛ ምክር ቤት አባል ተናገሩ። የሀገር ውስጥ ገቢ አገልግሎትና የገንዘብ ሚኒስቴር ለሴኔቱ የፊናንስ ኮሚቴ በጉዳዩ ላይ ማብራሪያ ሰጥተዋል። ይህንኑ ተከትሎ ሴኔተር ሮን ዋይደን ባወጡት መግለጫ የተፈጸመው ሰርጎ ገብ ጥቃት ከፍተኛ ነው፣ ሆኖም የግብር ከፋይ መረጃ አደጋ ውስጥ መውደቁን የሚያሳይ ምልክት የለም ነው ያሉት። የገንዘብ ሚኒስቴር ባለስልጣናቱም በአጥቂዎቹ ድርጊት ምን ያህል መረጃ እንደተሰረቀ ገና ሙሉ በሙሉ ያወቁት ነገር የለም ሲሉ ሴኔተሩ ጨምረው አስረድተዋል። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑቺን ትናንት ለሲኤንኤን በሰጡት ቃል ምንም የደረሰ ጉዳት የለም፣ ብዛት ያለው መረጃ ለመተራመሱ ያየነው ነገር የለም ብለው ነበር። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ለሰዓቱ የዓለም ዜና ቆንጅት ታየና አመሰግናለሁ። ክብራትና ክብራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ታህሳስ 13 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አቢር እስከ ማለፋችን በፊት ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማችሁ።
በጣም ደንግጬ ነበር፣ አላመንኩትም ስሰማ እና ትንሽ ጊዜ ፈጀኝ እያሰብኩት። ያ በጣም ትልቅ ነገር ስለሆነ ወዲያው የገባኝ አይመስለኝም።
በዓለም አቀፍ የሳይንስ ውድድር አሸንፋ $400,000 የተሸለመችው የ17 ዓመቷ ወጣት ማርያም ሞገስ ጸጋይ ናት። ሙሉ ዝግጅቱን ቆየት ብለን እናቀርባለን። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ። በዛሬው ዕለት በቤንሻንጉል ጉሙዝ ክልል ተገኝተው ከዞኑ ነዋሪዎች ጋር የተወያዩት ጠቅላይ ሚኒስትር አብይ አህመድ በአካባቢው የሕግ የበላይነትን ማስከበር ዋነኛ አጀንዳቸው መሆኑን አስታውቀዋል። ከጠቅላይ ሚኒስትሩ ጋር የሰላም ሚኒስትሯና የአገሪቱ ጦር ኃይሎች ጠቅላይ ኤታማዦር ሹምም ተገኝተዋል። አስቴር ምስጋናው ዝርዝሩን ይዛለች።
ጠቅላይ ሚኒስትር አብይ አህመድ ዛሬ በቤንሻንጉል ጉሙዝ ክልል መተከል ዞን በመገኘት ከተመረጡ የሀገር ሽማግሌዎች ጋር ውይይት ማድረጋቸውን የቤንሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳደር አቶ ጌታሁን አብዲሳ ለአሜሪካ ድምጽ ገልጸዋል። ነዋሪዎቹ በክልሉ ውስጥ እየታዩ ያሉ ችግሮችን ለጠቅላይ ሚኒስትር እንዳነሱላቸው አቶ ጌታሁን ተናግረዋል።
አንዱ ሰላም ይጤቱ ነው። ሁለተኛ ከቅርብ ጊዜ ወዲህ ደግሞ አብይ እየተፈጠረ ያለው ነገር ከዞኑ አልፎ ለሀገርም እንደ አንድ ትልቅ አሳሳቢ ጉዳይ መሆኑን ሲዙ በጣም በስፋት ነው ያነሱት። ስለዚህ መንግስትም ይህ ችግር በአጭር ጊዜ ውስጥ ማስቆም እንዳለበት፣ እየተወሰደ ያለው እርምጃ ተጠናክሮ መቀጠል እንዳለበት የሚል ነገር ነው በአጠቃላይ እንግዲህ የተነሳው ማለት ነው።
በትክክል የህዝቦችን ችግር ሊያስረዱ የሚችሉ ነዋሪዎች በበቂ ሁኔታ እንዲሳተፉ አልተደረገም የሚል ቅሬታዎችን በማህበራዊ ሚዲያ እያሰራጩ ነው እና በዚህ ዙሪያ ላይ የእርሱ አስተያየት ምንድን ነው?
ተባለው ትክክል አይደለም። መድረኩ ላይ የተገኙ ቢያንስ የዞኑ ህዝብ የሚወክል ማህበረሰብ ነው የተመለመለው። ጉሙዝም አለበት፣ አማራም አለበት፣ አጋው አለ፣ ኦሮሞ አለ፣ ሃይማኖት መሪዎች አሉ፣ የሴቶች አደረጃጀቶች አሉ። በእነኚህ ሰዎች ለማዘጋጀት ነው ትንት የተደረገው ማለት ነው። ስለዚህ እድል ያገኙ ሰዎች ነው እንግዲህ መቼም ሁሉም ሰው እድል አገኝቶ ለመናገር በአንድ ቀንም እንትና ለማድረግ አልተቻለም። በዚህ መሰረት በዘኑ ዋና ዋና መነሳት ያለበት ነገር እድል ያገኙ ሰዎች ለማንሳት ትሬት ያደረጉበት ሁኔታ ነው።
ጠቅላይ ሚኒስትር አብይ ከነዋሪዎቹ በተነሱ ሀሳቦች ላይ የተካሄደውን ውይይት ከመሩ በኋላ የሰነዘሯቸውን ሀሳቦችና የሰጧቸውን መመሪያዎች በተመለከተ የክልሉ ምክትል ርዕሰ መስተዳደር እንዲህ ብለዋል።
ሃይማኖት መሪ ታዋቂ የሀገር ሽማግሌዎች ተደራጅተው እንደዚህ አሁን የተሸረሸረ የአብሮነት እሴቶች ወደ ቦታው የሚመለስበት እድል ወይም ደግሞ የሚመለስበት ስራ እንደሚሰራ ነው። ሁለተኛ አሁን አሁን ጫካ ውስጥ ያሉ ሽፍታዎች እና እንደና ለመጨረሻ የእርምጃ ተወስዶ ወደ ጫካ የሸፈቱ ንጹሃን ዜጎችም የተፈናቀሉ ማህበረሰብ ተሰብስቦ ወደ ቀያቸው ዘላቂ ስራ የሚሰራበት ስራ ዙሪያ ላይ ነው አንዱ ትኩረት አቅጣጫ የተቀመጠው። ሌላ የህዝብ ግንኙነት እንግዲህ አጠንክር ያለ ስራ እንደሚሰራ፣ አጎራባች ክልሎችም ተጋግዘን የምንሰራበት እድል ወይም የምንሰራበት ሁኔታ ይፈጥራል የሚል ዳይሬክሽን የተሰጠው። አራተኛና መጨረሻው የልማት ስራ የሚጠናክርበት አሁን በዚህ ጸጥታ ምክንያት በርካታ ልማት እንቅስቃሴዎች ትንሽ የመቀዝቀዝ ነገር አለ። ስለዚህ ያንንም ወለጎን የሚሰራበት ሁኔታ ይፈጠራል የሚል አራት ዋና ዋና ጉዳዮች ላይ ደርሰን ተቀምጠናል።
የህግ የበላይነትን የማስከበር ዘመቻው ከክልል እስከ ፌዴራል ድረስ ያሉ አመራሮች አባላትን ተሳትፎ የሚጠይቅ መሆኑንም መነገሩን አቶ ጌታውን አመልክተዋል።
ችግሮቹ እንዲፈቱ ፈቃዳ ትሬት የሚያደርጉ አመራሮች እንዳለ ቢሆንም ጥቂት የሚባሉ ግለሰቦች ግን ለባት ስራውን በተፈለገው ልክ ከመምራት አኳያ ጉድለት የሌሉ ማነው ጉድለት የለ ማለት አንችልም። ከዚህ አንጻር አሁንም ይሄ ስራ በትልቅ ኃላፊነት መምራት እንዳለበት የሚል ስራ ነው እየተቀመጠ ማለት ነው። እንደዛ መደረግ አለበት። እንደዚህ ሲባል ከላይ ጀምሮ ከፌደራል ጀምሮ እስከ ክልል ከክልልም አልፎ እስከ ቀበሌ ድረስ ይሄ ስራን ሁሉም በኃላፊነት መምራት እንዳለበት እንደ አንድ ዳይሬክሽን ነው ደማውን ያለበት ይሄ ነው።
የጠቅላይ ሚኒስትሩ ወደ ቤንሻንጉል ጉሙዝ ክልል መተከል ዞን መሄድና ከነዋሪዎቹ ጋር መወያየት በአካባቢው የሚታየውን ችግር ለመቅረፍ አንድ እርምጃ መጓዙን የሚያሳይ ነው ይላሉ በደብረ ብርሃን ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር የሆኑት ረዳት ፕሮፌሰር ዳምጠው ተሰማ።
እንግዲህ አንድ መሪ በአንድ ሀገር ችግር ላይ በአካባቢው ተቤቶ ጉዳይ ማየት በራሱ ለችግሩ መፍትሄ ለመስጠት አንድ እርምጃ ተደርጎ መወሰድ አለበት። ቀላል አይደለም። በአካባቢ የመገኘት ነገር ግን እዛ በአካባቢ ሄደው ማንን አገኙ የሚለው እዛ አካባቢ ያገኙት የማህበረሰብ ክፍል እና የመረጃ ጥራት፣ በተለይ ደግሞ ኮንስፓየር የመደረግ እዛ አካባቢ ያለው ችግር ኮንስፓየር የመደረግ እድል ስላለው እና ከአሁን በፊትም ያ ልምዶች ስላሉ እነሱ ነገሮች ከአጠርቶ የተደረገ ግንኙነት ከሆነ በአካባቢ ያላቸው ጉብኝት ሁለቱ አጋጣሚ ነው የሚወሰደው። ለመጠየቅ ሁሉ ያመቻልታቸውም በግልጽ ለመጠየቅ ያመቻል። ሁለተኛ ሲግናል ሰጥተው መጥተዋል ብዬ ነው የማስበው። ማለት በንግግራቸውም ላይ አመራሮችን በተለይ የፌደራልና የክልል አመራር የአቶ አሻድሌ መንግስትና በተለይ በአካባቢ ላይ ተሰሚነት ያላቸው በጎሳና በባህላዊ ግንኙነት ከማህበረሰቡ ጋር የሚገናኙ የጉሙዝ አመራሮችን ይመለከታል። ስለዚህ ለእነሱ ሲግናል ሰጥተዋል እና ትእዛዝም ነው የጣን ጠቅላይ ሚኒስትር የተናገረው ንግግር የፖለቲካ አቅጣጫ በመሆኑ ያንን ተመርኩዞ ውሳኔ ያለማሳለፍ ቅጣቱ ለሚያስከትል አመላካች ነው። እንግዲህ ችግር ተግዘቱ ችግሩን ይፈታል ባይባልም እንኳን ቢያንስ እዛ አካባቢ ያሉ አመራሮች ችግሩ እስካሉ እንዲጠነቀቁ ወይም ስጋት እንዲያድርባቸው ያደርጋል። ስጋት መፍጠር ደግሞ አንዱ የችግር መፍቻ መንገድ ነው። ዘላቂ እንኳ ባይሆንም በጊዜው ስጋት ፈጥሮ ጥቃት ይደርስብኛል ወይ ደግሞ ህጋዊ እርምጃ ይወሰድብኛል ብሎ ሲያስብ ለችግሮቹ መፍትሄ ባይሰጥ እንኳን ከማበጣት ይቆጠባል ብዬ አምናለሁ።
በውይይቱ ላይ የሰላም ሚኒስትር ሙፈሪያት ካሚል፣ የመከላከያ ሚኒስትሩ ጠቅላይ ኢታማዦር ሹም ጄኔራል ብርሃኑ ጁላ እና ሌሎች የመንግስት ከፍተኛ ባለስልጣናት ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ጥሩ ለዘገባው አመሰግናለሁ። አድማጮች ተከታዩም ወደ አዲስ አበባ ይመለሰናል። በሱዳንና በኢትዮጵያ መካከል ያለው የድንበር ችግር የብዙ ኃይሎች እጅ ያለበት ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ ተናገሩ። በሁለቱ ሀገሮች መሪዎች መካከል ግን ችግሩን ለመፍታት በጎ ፍቃድ አለ ነው ያሉት። በሰሜኑ ኢትዮጵያ ክፍል ጦርነት አለ የሚባለው ግን በመገናኛ ብዙሃን ብቻ ነው ሲሉ ቃል አቀባዩ አስረግተው ተናግረዋል። ለስካቸው አማ በዛሬው ዕለት በሚኒስትር መስሪያ ቤቱ የተሰጠው ጋዜጣዊ መግለጫ ተከታትሎ ተከታዩን አድርሶናል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ አመሻሹ ላይ ተርተውት በነበረው ጋዜጣዊ መግለጫ በኢትዮጵያና በሱዳን መካከል ባለው ድንበር ያልተካለለና ያልተለየ ክፍል በመኖሩ የቆየ አለመግባባት ቢኖርም በአሁኑ ወቅት ይህን ችግር የሚያወሳስቡ ሌሎች ኃይሎች እንዳሉ አስታወቁ። እነዚህን በስም ያልተከሷቸውን ኃይሎች የተለያዩ ፍላጎቶቻቸውን ለማሳካት ሲሉ የድንበር ችግሩን ሁለቱ አገሮች ለመፍታት እንዳይችሉ፣ በአካባቢው መረጋጋት እንዳይኖር የተቻላቸውን ሁሉ እያደረጉ እንደሆኑም ተናግረዋል። ጉዳዩን ከታላቁ ህዳሴ ግድብ ጋርም የተያያዘ እንደሆነ ተቆመዋል።
እኛ ድንበሩ ልዩነት የለም አይደለም እየተባለው ይድግን በድንበሩ ላይ ያለን ልዩነት ሰላማዊ በሆነ መንገድ ዲፕሎማቲክ በሆነ መንገድ እንፍታው ነው ይሄ ሌሎቹ እንዳይጠቀሙ የሚል። ሌሎቹ ግን አንዴ ደቡብ ሱዳን ይሄዳሉ፣ አንዴ ሰሜን ሱዳን ይሄዳሉ፣ ካርቱም ሌላ ጊዜ ታንዛኒያ ይሄዳል፣ ሩዋንዳ ይሄዳል፣ ብሩንዲ ይሄዳል፣ ኮንጎ ይሄዳል። እነዚህ ተፋሰሱ አካባቢ ማንጃበብ ነገር አለ። ይሄ ነው አንዱ ቻሌንጅ። ይሄ ይቀጥላል። ምናልባት ይሄ ግድቡ ነገር እስከመጨረሻው አልቆ አንዴ ኃይል ማመንጨት እስኪጀምር ድረስ ይሄ ነገር የግድቡን ሂደት ለማስተባበል በየጊዜው የሚደረግ ነገር ስለሚሆን ዊካንት ዊሽ ይተወይ ለምን ሆነ ብለን ምንለው አይደለም።
ቃል አቀባዩ በሱዳን መንግስትና በኢትዮጵያ መንግስት መካከል ይህን የድንበር ችግር ለመፍታት በጎ ፈቃድ እንዳለም ይናገራሉ። ይሁንና ይህን የሁለቱም መንግስታት በጎ ፈቃድ በተግባር ለመተርጎም ብዙ እንቅፋት በቅርብም በርቁም አለ ይላሉ።
ያን ያለነው ፕሮፓጋንዳ አይደለም፣ ከሱዳን መንግስት ጋር አይደለም ችግሩ። ሱዳን መንግስት በሊደርሺፕ ደረጃ ሶፋር ፖዚቲቭ ነው፣ ከኛ ጋር መዋጋቱን አይፈልግም። ይሄ ማለት የማይጠቀም እጁን እንዲጎትት እግሩን እንዲጎትት የሚያደርጉ ኃይሎች የሉም ማለት አይደለም። ሱዳንና እኛ መሃል ክፍተት መፍጠር ማለት ትልቅ ሎተሪ ነው ባይ ዘ ወይ፣ ለሌላ ኃይል ትልቅ ጆከር ነው። እና ያን ጆከር ለመሳብ የሚደረግ ጥረት የለም ማለት አይደለም። በሪጅኑ ያለው አንሄልዚ እንትን እሱ ነው። እዚህ ጋር ጂኦፖለቲክስ የሚጫወታቸው ነገሮችም አሉ ባይ ዘ ወይ። አሁን ጂኦፖለቲክስ እንል ዳይናሚዝሙም ራሱ የተቀየረ ነው። ለምሳሌ ጅቡቲ 5-6 ለላህያላን ያሉበት አካባቢ ነው። አገሯ ትንሽ ናት። ምናልባት ገምጎፋ ክፍለ ሀገር የሚባለውን አታክል ይሆናል። ነገር ግን እዛ ያለው ኃይል ቀላል ኃይል አይደለም። ስለዚህ you are dealing with all these forces. ሁለተኛ ደግሞ አሁን ሚድል ኢስት እየሆነ ያለውን ነገር ታዩታላችሁ። ከዚሁ ጋር እኛ ጋና ውስጥ ከሚሆን ነገር ይልቅ ኩዌት ወይም አረንዶ አረብ ሀገር የሚሆን ነገር ነው የበለጠ አፌክት የሚያደርገን። ምንም እንኳን ጥቁሮችን ብንሆን አፍሪካ ውስጥም ብንሆን ቀይ ባህር ማዶ ያለው ነገር ነው ሞር አፌክት የሚያደርገን እዚህ ዌስት አፍሪካ ወይም ሴንትራል አፍሪካ ካለው ነገር ይልቅ። ምክንያቱም የህዝብ ለህዝብ ግንኙነቱም በጣም ሰፊ ነው፣ ኢምፓክቱም ቀላል አይደለም።
በሁለቱ ሀገሮች መካከል ያለውን ድንበር በወረቀት ላይ በመለየትና በምድር ላይ በመከለል ለመፈጸም ብዙ እንቅፋቶች ዛሬም እንዳሉ አምባሳደር ዲና አመልክተዋል።
ስለዚህ ከሱዳን ጋር ያለውም ነገር ኦልሬዲ ቦርደር ዲማርኬት በማድረግ ሊፈታት ይችላል ያለው ሰዎች ሄደዋል። ግን እሱስ ቢሆን ባንድ የሚፈጠም ምክንያቱም ብዙ አመታት እዚህ ቦርደር ላይ ሲሰሩ የነበሩ ኮሊጎች አሉ። እኛ ማለት ማአት ጊዜ ቦርደር ኮሚሽን ተብሎ ይከዳል። አንዴ የእንትና መስመር ይባላል፣ አንዴ እዛ መስመር ይባላል፣ አንዴ የታሪክ ይጠቀሳል፣ ይበተናል። እሱም ቢኮዝ የተለያየ ኢንትረስቶች ይዛው ስለሚገቡ ማለት ነው።
በትግራይ ክልል መንግስት ከሳምንታት በፊት ህግ የማስከበሩ የውጊያ ምዕራፍ እንደተጠናቀቀ ቢገልጽም አሁንም ጦርነት እንዳለ እየተነገረ ነው። ይህም በዓለም አካባቢ ተቀባይነት ያገኘ ይመስላል። ተቃራኒው ወይም መንግስት የሚለው እውነት ከሆነ በዲፕሎማሲው መስክ በቂ ስራ እንዳልተሰራ የሚሰጡ አስተያየቶች አሉ። ለዚህ ምን አስተያየት አለ ለሚለው የጋዜጠኛ ጥያቄ አምባሳደር ዲና ሙፍቲ ምላሽ ሰጥተዋል።
በሰሜን ጦርነት አለ የሚለው አክቹዋሊ የለም አሁን ጦርነት። ነገር ግን በሚዲያ ላይ ኃይለኛ ጦርነት አለ እንደተባለው። ምክንያቱም ኔትወርኮቹ በምዕራብ በተለይ በምዕራብ በአውሮፓ ያሉ ኔትወርኮች በጣም ብዙ ናቸው። ሊደር በዛን ሰዓት ከነበረ ሰው ጋር የፈጠሩት ወዳጅነት ነው በጣም ትልቅ ሆኖ የሚታይባቸው። ወዳጅ የነበሩ የውጭ መዋቅር ገንዘብ ይከፈላቸው የነበሩ ኮንትራክት በቢዝነስ እዚህ አካባቢ ስራ የሚሰሩ ፌክ ቢዝነሶች ብዛት አሉ። ባይ ዘ ወይ ጋምቤላ ውስጥ ፌክ ቢዝነስ ፌክ ኢንቨስትመንት ማለት ነው። እርሻ ብሎ ይገባል፣ የእርሻ ላይሰንስ አለው፣ ምንም እርሻ የለም። የትራክተር ገንዘብ ይበደራል፣ ምንም ትራክተር አይገዛም። ባዶ ገና የሚወጡ በርካታ ነገሮች አሉ። እና ያ ኢንትረስት ያ ቬስት ኢንትረስት ሚዲያ ላይ አሁን ጦርነቱ እንዳለ ነው እያቀረበ ያለው።
እውነታው ከዚህ ይለያል ያሉት አምባሳደር ዲና እንዲህ ይገልጹታል።
ጎረቤት ሀገሮችም እነዚህ ሩዋንዳ ሄደን ፕሬዚደንቱ ሰድ የስ ጥሩ ነው ቀጥሉበት፣ ቶሎ ግን ጨርሱ። ሩዋንዳ ሄደን ዘሰንቲ ኬንያ ሄደን ሰድ ዘሰንቲ ቶሎ ጨርሱት፣ ግን ካዥዋልቲውን ቀንሱት፣ ግን ህግ ማስከበሩን ሂዱ። መንግስትና አንድ ክፍለ ሀገር መንግስትና አንድ ቡድን ፌዴራል መንግስትና አንድ የክልል በኩል ሌቭል ላይ የሚደራደርበት የትም ሀገር የለም። ቴክሳስ ውስጥ ረብሻ ብነሳ የአሜሪካ መንግስት ቴክሳስ ውስጥ ካለው አንድ ረባሽ ጋር አይደራደርም። እነሱ የማያደርጉትን ነገር እኛን አርጉ ቢሉን ምናልባት ተጽዕኖ ሊሆን ይችላል እንጂ ትክክል አይደለም። ስለዚህ አውሮፓ ውስጥ ግን ፕሬዠር አለባቸው። ለምሳሌ አውሮፓ ህብረት እንደ ሀገር አይደለም፣ እንደ አውሮፓ ህብረት የአክቲቪስቶች ፕሬዠር አለ፣ የሚዲያ ፕሬዠር አለ፣ የሲቪል ሶሳይቲ ፕሬዠር አለ፣ የፓርላሜንቴሪያንስ ፍሬንዶች የነበሩ የነሱ ፕሬዠር አለ።
ቃል አቀባዩ አንዳንድ ዓለም አቀፍ መገናኛ ብዙሃን ድርጅቶች የሚያሰራጯቸው የሐሰት ዜናዎችንም እንደ ምሳሌ አንስተው ነበረ። በተጨማሪም ቃል አቀባዩ በዜጋ ተኮር ዲፕሎማሲና በሌሎችም መስኮች ተከናውኗል ያሏቸውን የሳምንቱን የመስሪያ ቤቱን እንቅስቃሴ ዘርዝረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞንና በአፋር ክልል አጎራባች ወረዳዎች በተከሰተ ግጭት በሕይወትና በንብረት ላይ ጉዳት ደርሷል። ግጭቱ ከዚህ ቀደምም ከነበረው የተለየ መልክ አለው ተብሏል። መስፍን አራጌ ዘገባ አለው።
ካፋር ክልል የሚጎራበተውና ግጭቱ የተከሰተበት የባቲ ወረዳ ዋና አስተዳዳሪ መሐመድ አብዱ ለአሜሪካ ድምጽ ሬዲዮ ማምሻውን በሰጡት የስልክ ቃለ ምልልስ በተፈጠረው ግጭት ጉዳት ደርሷል።
ካፋርና ባቲ ወረዳ መካከል ግጭት ተፈጥሯል። ግጭቱም ያው የታወቀ ነው፣ አዲስም አይደለም። ወደ 7 አመት እያስቆጠረ ነው የግጭት ከተጀመረ። ያው እስካሁን አልተቋጨም።
ይሄ ግጭት የሚካሄድባቸው ቦታዎች የት አካባቢ ናቸው?
ቡርቃ የምትባልና አብላሎ ባቲ ወረዳ ጫጫቱ ቀበሌ እንዲሁም ጨቆርቲ ቀበሌ መካከል ጭብ ስፋት አዲስ አብንት ደረሰ። በቃ ይሄ ግጭት ከተጀመረ
ከግጦሽ ሳርና ከውሃ ጋር በተያያዘ ግጭቶች በተለያዩ ጊዜያት ሲከሰቱ መቆየታቸውን ያስታወሱት የወረዳው አስተዳዳሪም በቅርቡ የተፈጠረው ግን ሌላ አላማ አለው ባይ ናቸው።
ድሮም አፋርና ኦሮሞ ያው ጣላል፣ በተለያየ በግጦሽ በሳር ወይም በውሃ ላይ ምናምን በቃል እዛ አካባቢ ዝም ግጭት ይፈጠር ነበር። በዛ በሽማግሌ ነው የምታረቃል። አሁን ግን ይህ አይደለም ጉዳዩ። ስለ ግጦሽና ስለ ውሃ ምናምን አይደለም፣ ስለ መሬት መስፋፋት ጉዳይ ነው። እንደምታወቀው ቡርቃ የሚባል ቦታ አማራ ክልል መሬት ነው። ያው መከላከያ ካምፕም እዛ ቦታ አለ። መከላከያ መጥቶ እዛ ሲሰፍር ያው አማራ ክልል ርዕሰ መስተዳድር ተጠይቆ ነው በዛ ሁኔታ ነው። እዛ ሰፍሮ ነበረው ደግሞ የባቲ ወረዳ አንድ ቀበሌ ነበረች። እነዛ ህዝብ ወደ 300 አካባቢ ቤቶችም ነበሩ። ከዛ ለመከላከያ ካምፕ ለቆ ማለት ነው ወደ ሌላ ከተማ እዛው አካባቢም ከወደ ላይ ተመልሶ ቤታቸው ያቋቋሙበት ሁኔታ ነበረ። ስለዚህ በዛ ደረጃ መከላከያ እዛ ከገባ በኋላ ያን ጊዜ አፋር እዛ አካባቢ አንድ አፋር አልነበረም፣ የኦሮሞ ነበረ። እኛ ፖሊስ ምንም እዛ ሲሰሩ ነበሩ። ያን መከላከያ እዛ ሲገባ ያን ተከትሎ አሁን ቡርቃ የምትባል ቦታ ላይ ሰፈር ይሰራሉ። በዛን ጊዜ ያው በሰላም ምናምን ኧረ ይሄ ጉዳይ እያሉ የእኛ ህዝብም ያነሱ ነበረ። በዛም የነበሩ አመራሮችም ያነሱ ነበሩ። ያ አለፈ። ከዛ በ2008 አካባቢ ደግሞ የኛ አርሶ አደር ሚኦይቶ የምትባል ቦታ ላይ ያው መሬታቸው ላይ ማለት ነው ወጣትም ምንም ተደራጅቶ እዛ አታክልት ምናምን ሲጀምሩ በዛ ያም ልማት እንዳለ አታክልቱንም ምኑን ምኑን በላውንቸር እና ምናምን መጥተው ያቃጥላሉ። ያ መሬት እስካሁን እንዳደረ ነው።
የደረሰው ጉዳት ይታወቃል በግልጽ?
አዎ፣ ቤቶችም ተቃጥሏል። እንደዛ የሰው ህይወትም ያለፋል።
ምን ያህል ቤቶች ተቃጥሏል?
የሰው ህይወት እንግዲህ ቁታችን ከላይም አልፏል። ቤቶች ግን ወደ 30 በላይ ቤቶች አሁን ተቃጥሏል። መረጃውን አሁን ኮሚቴ አቋቁመን በቪዲዮም በተለያየ እንትን እየሰሩት ነው።
በሰው ህይወትስ ላይ?
ሰው ህይወትም አልፏል፣ ቆሰሉም አሉ።
ምን ያህል ይሆናሉ?
ወደ 1-5 መሰለኝ።
የመቁሰል ጉዳት የደረሰባቸው
ወደ 10 ሳይሆኑ አይቀርም። ያው መረጃም አብዴት አላደረግኩም።
የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አህመድ ሀሰን በበኩላቸው የግጭቱ መንስኤ አለመታወቁን ያስረዳሉ።
የግጭቱ መንስኤ እስካሁን ድረስ ማወቅ አልተቻለም። ስለዚህ የተለየ ነገር የለም። ሁለቱም ህዝቦች መካከል ያው የቆየ አብሮነት የነበረ ከዛ ወጣ ያለ ግጭት ነው የነበር እና እየጠራ ያለ ጉዳይ ነው ማለት ነው።
የተለየ ሲሉ መገለጫው ወይም ማሳያው ምን ይሆን?
ረዘም ያለ ጊዜ የወሰደ ቶክስ የነበረበት ነው። መንደር ላይ ነው ቶክሱ የነበረው። ለዚህ መገለጫው ደግሞ ቤቶች ሊቃጠሉ ይችለዋል።
ሶም በተሳተፈባቸው መድረኮች እና ከእርሶም በፊት የነበሩ አመራሮች በነበሩባቸው አጋጣሚዎች በሁለቱ ብሔረሰቦች መካከል ያለው ልዩነት እንዲጠብ በሀገር ሽማግሌዎች እና በሃይማኖት አባቶች ጭምር እርቅ ሲካሄድ ነበረ። ይህ የሃይማኖት አባቶች እና የሀገር ሽማግሌዎች እርቅ ፍሬያማ ሆኖ መዝለቅ ያልቻለው ለምን ይሆን?
ዲቴል ግምገማና ጥናትን የሚፈልገው ሆኖ ቀጣይነት ያለው ስራ በመስራት በኩል ያለ ክፍተት መስሎ ይሰማኛል። እርቆች ከወረዱ በኋላ የህዝቡን አብሮነት የሚያጠናክሩ የልማት፣ የመልካም አስተዳደር፣ የጋራ ተጠቃሚነቶችን ሊያሰፍኑ የሚችሉ ስራዎችን መስራት ይጠይቃል። ሁለተኛው ጉዳይ ከጸጥታውም አኳያ እዛ አካባቢ ላይ ችግር መፍጠር የሚፈልጉ ግለሰቦች በተለያየ መንገድ የሚገለጽ ችግሩን የሚፈጥሩ አካላትን ለይቶ ቀጣይነት ያለው ስራ መስራት የሚጠይቅ ነው የሚሆነው። እንደምታስታውሰው ከአዳር ጋር ባለፈው ዓመት ረጅም ጊዜ የወሰደ ረጅም ሂደት እየተጓዘ እርቅ ነበር የፈጸምነው። ያልዘለቀበት ዋና ምክንያት አንዱ በጋድሌ መልክ የሚፈጸሙ ግድያዎች እና ከዚህ ጋር ተያያዙ። እነዛን ደግሞ ተከትለን ዋናነት ቀጣይነት ያለው ስራ መስራት ባለመቻሉ ጭምር የተፈጠረ ነው። ጋድሌ ሲገድል ወንጀለኛ ነው መያዝ ያለበት። አመራር መስጠትም አካባቢ ላይ የተወሰኑ ክፍተቶች አሉ። የህዝብ ችግር ሊሆን አይችልም ይሄ ጉዳይ።
ከአፋር ክልል በኩል ያለውን ምላሽ ለማግኘት ተደጋጋሚ የስልክ ጥሪ አድርጌ አልተሳካልኝም። እንዳገኘኋቸው ግን አስተያየታቸውን ለማካተት ሞክራለሁ። ያም ሆኖ በአካባቢው የሚንቀሳቀሱት የአፋር ዴሞክራሲያዊ ፍትሐዊ ፓርቲ ሊቀመንበር መሐመድ ዳውድን አግኝቻቸው ግጭቱ ለእኛም ግራ የሚያጋባ ነው ሲሉ ገልጸውታል።
ለምሳሌ በ1983 በመጀመሪያ በኢትዮጵያ የተከሰተው የመንግስት ግልበታ ወይም ለውጥ የተከትሎ በየክልሉ የነበሩ የአማራ ተወላጆችም የሆኑት የመንግስት ሰራተኞችም እንዲሁም መምህራኖችም ከሌሎች ክልሎችም ከስራ ሲባረሩ ሲፈናቀሉ እንዳንድም በአፋር ክልል ከስራ የተባረረ መንግስትም ሰራተኛ ሆነ በመምህራንም የተባረረ አንድም ሰው አልነበረም። ምክንያቱም አፋር ጥሩ ባህል ስላለው በባህሉ ከሁሉም ጋር አብሮ ማብላት አብሮ በሰላም ለማኖር ስለሚፈልግ ነው።
አካባቢው ብዙዎችን አቅፎ ደግፎ የሚኖር ነው ብለዋል። በቅርቡ ያየን ያለ ነው በሽምግልና የታረቁ አካባቢዎች ጭምር ነው ግጭት የተፈጠረው እና ይሄ እንዴት ሊከሰት ይችላል?
እንግዲህ ነገር እንግዲህ ያው እኛም ራሱ ጋር እየገባን ነው። ምክንያቱም እነዚህ የአሰራ ሚኒስት ነው እኛ አናንሴው ከፍል ያናስገር ያ እንግዲህ ያው ከወረዳ እስከ ቀበሌ እስከ ክልል ያለ ነው በሙሉ በመንግስት ሰራተኛ ሆኑ በአጠቃላይ አሉ ሰው። ስለዚህ ይህንን ስንነቀል ለውጥ ያስፈልጋል ነው ቀደም ሲነኛ ይህ መንግስትም አሳስበናል። ስለዚህ ይህ ነገር ፓርኪዝን ከስንነቀል ለውጥ ካልመጣ አሁንም ቢሆን ይሄ ችግር በየጊዜው ይከሰታል ብለን ነው የምናምነው። ስለዚህ ችግሩ ይህ መንግስት ቆም ብሎ ማሰብ አለበት፣ በዚህ ላይ ደግሞ መስራት አለበት። ስለዚህ ይህኛ ደግሞ ከጎረቤት በሰላም ለመኖር የምትል
ይህን ችግር በዘላቂነት ለመቅረፍ ከአፋር ክልል ጋር የተደረገ ግንኙነት ይኖር ይሆን? የብሔረሰብ አስተዳደሩ ዞን ዋና አስተዳዳሪ ምላሽ አላቸው።
በነገራችን ላይ ከመቼውም ጊዜ በላይ የአማራ ብሔራዊ ክልላዊ መንግስት ለዚህ ጉዳይ ትኩረት ሰጥቶ በጋራ እየሰራ ነው። ዞኑ ብቻ ሳይሆን የጋራ አመራር እየሰጠን ያለ ነው። ከዚህ ጎን ለጎን ክልላችን አፋር ብሔራዊ ክልላዊ መንግስት ጋር የሚያደርገው ግንኙነት እንደተጠበቀ ሆኖ እኛም እንደ ኦሮሞ ብሔረሰብ አስተዳደር ከአፋር ብሔራዊ ክልላዊ መንግስት እስከ ክቡር ፕሬዚዳንት ድረስ የሚዘልቅ ተደጋጋሚ ግንኙነቶችን እያደረግን ነው። የተኩስ ማስቆም ስራውን የሰራ ነው ክቡር ፕሬዚዳንቱ ጋር ባደረግናቸው
ርዕሰ መስተዳድሩ ጋር ማለት ሆኖ የአፋር ርዕሰ መስተዳድር
ማለት ከዛ አኳያ ከእሳቸውም ጋር እየተገናኘን ያሉ ችግሮችን እያስረዳን ታች ያለው አመራር ትክክለኛው መረጃ እንዲሰጣቸው መነሻ እየሰጠን በዛ አግባብ ነው ችግሩን ለመፍታት ጥረት እያደረግን ያለ ነው።
የፌዴራል ፖሊስ ከትናንት ጀምሮ በአካባቢው በመገኘት ውጥረቱን የማርገብ ስራ በመስራቱ አሁን አንጻራዊ ሰላም መኖሩን ከአካባቢዎቹ የደረሱን ጥቆማዎች ያመለክታሉ። የተኩስ ማቆሙ ስራ እንደተጠናቀቀ የአመራር ለአመራር ውይይት ከነገ ጀምሮ እንደሚካሄድ የብሔረሰብ ዞኑ አስተዳዳሪ ገልጸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
በመተከልና በወለጋ በተደጋጋሚ ዜጎችን ከጥቃትና ግድያ መታደግ ያለመቻሉ ለችግሩ የተሰጠው ትኩረት ውጤታማነት ማነስ ነው ሲል ኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ ባለፈው ሳምንት ባወጣው መግለጫ አስታወቀ። የችግሩን መንስኤ ለማወቅም የራሱን ጥረት እያደረገ መሆኑ ተጠቁሟል። መለስካቸው አምሃ ዝርዝሩን ይዟል።
ይህ ዜማ በጽሁፍ ባሰራጨው መግለጫ ባለፉት 6 ወራት በእነዚህ የሀገሪቱ ክፍሎች ከሰብአዊ ርኅራኄ ውጭ አሰቃቂ ድርጊቶች የተፈጸሙ መሆናቸውን አስታውሶ በመንግስት የተወሰዱት እርምጃዎች ግን ችግሩን የማይመጥኑ ናቸው ይላል። በዚህም ምክንያት የንጹሐን ህይወት ዛሬም እየጠፋ መሆኑንና የዜጎችን ደህንነት የማይጠበቅበት ሁኔታ ስለተፈጠረ በአካባቢው የሚኖሩ ዜጎች የፌዴራልም ሆነ የክልል መንግስታት በህይወት የመቆየት ዋስትናን ሊሰጡን አይችሉም ብለው እንዲያምኑ የሚገደዱበት ደረጃ ላይ ደርሰዋል ይላል መግለጫው። መግለጫውን መሰረት አድርጎ ቪኦኤ ተጨማሪ ማብራሪያ እንዲሰጡት ለፓርቲ ኮሙኒኬሽን ቡድን መሪ ለአቶ ዘላለም ወርቅ አገኘሁ መግለጫውን በእነዚህ የሀገሪቱ ክፍሎች የተለየ ችግር ያለ በሚመስል መንገድ በዚህ ወቅት ለማንሳት ለምን ፈለጋችሁ የሚል ጥያቄ አቅርቦ ነበረ።
ሰው የተመረጠ ጥቃት የሚደርስበት ከፍተኛ መሰናክል ያለበት ቦታ ነው ብለን መግለጫ ወጥተናል። መንግስትም ጉዳዩን ያውቀዋል። አሁን የትናንትናው መግለጫ ያስፈለገበት ምክንያት ቦታዎቹን ካለማወቅ ወይ ደግሞ ችግሩ እንዳለ ካለመረዳት የመጣ አይደለም ብለን ማመን ያደርሰናል። ለችግሩ ትኩረት ሰጥቶ መፍትሄ የመስጠት አቅም ማነስ ወይም ደግሞ መፍትሄ ያለመስጠት ችግር ነው ብለን ስላመንን ነው እና ትኩረት ሊሰጠው ይገባል የሚል አቅጣጫ ለማስያዝ ነው። ከዛ ውጭ ግን የመግለጫውንም ይዘት ካየኸው በጣም በተደጋጋሚ ቦታዎቹ ላይ ጥቃት እየደረሰ ነው። ከዛም ደግሞ የበዘለለ የሚያሳስብ ደግሞ የክልል አስተዳደሮች ጉዳዩ ላይ ሲጠየቁ ኃላፊነት ሲወስዱ ያለማየት ነገሩን አሳሳቢ ያደርገዋል። ከዚህ በፊት የተጠየቀ ሰው የለም፣ ከዚህ በፊት እርምጃ የተወሰደበት ሰው የለም። ስለዚህ ምንም ችግር የለባቸውም ደግሞ ያንን ጥፋትና ያንን ድርጊት ላለመፈጸማቸው እና ይሄ አሳስቦን ነው የትላንቱ መግለጫ ያወጣንበት።
አቶ ዘላለምን የዚህ ችግር መንስኤዎች ምንድን ናቸው ብሎ ፓርቲያቸው እንደሚያምን ወይም በዚህ ረገድ የተለየ የአካባቢው ሁኔታ ትንታኔ ፓርቲያቸው ይኖረው እንደሆነም ቪኦኤ ጥያቄ አቅርቦላቸዋል።
ወለጋ አካባቢ ኦነግ ሸኔ የሚባለው ቡድን የሚንቀሳቀስበት ኤሪያ ነው። ለዚህ ለሶስት ጊዜ ተደጋጋሚ ጥቃቶችና አርክቶች የተፈጸመበት ነው። ይህንን መንግስት ያውቀዋል፣ የቡድኑ እንቅስቃሴ የሚታወቃልና እንደ መንግስት ከጀርባ ያሉ ኃይሎችን በደንብ አጥንቶ መፍትሄ መስጠት ኃላፊነት አለባቸው። እኛ ግን እንደ ፓርቲ ሁሌም የሚያሳስበን ድንገት ምንም የማይታወቅበት ቦታ ላይ ምንም መረጃ የሌለም ቦታ ላይ እንደዚህ አይነት ኢንሲደንት ቢፈጠር ወይ መንግስት መረጃ የሌለው ቦታ ላይ እንደዚህ አይነት ኢንሲደንት ቢፈጠር ድንገታዊ ጥቃት ነው ወይም ደግሞ የሽብር ጥቃት ነው ሊሆን ይችላል። እነዚህ ጥቃቶች ግን ተደጋግሞ የሚፈጸምባቸው ቦታውና ለመንግስት የሚታወቁ ቦታዎች ናቸው፣ የተለዩ ቦታዎች ናቸው። ህዝብን አይደል እያጠቃ ያለው? እንደምታየው የተወሰኑ የታጠቁ ቡድኖች ናቸው ታርጌት እያደረጉ አንድን ብሔረሰብ የመግደል ዘመቻ ውስጥ የገቡት እና ይሄ በመንግስት ደረጃ አናሊሲስ ተሰርቶበት እየተሸነፈ ካለው ሀይል ጋርም ግንኙነት ያለው ነገር ከሆነ እኔ አይ ቲንክ በጊዜ ተቆርጦ ሊባል የሚገባው ነው ብዬ ነው ማለት።
አቶ ዘላለምም ሆኑ ፓርቲው እንደሚሉት ዋናው ችግር ለዚህ አካባቢ በቂ ትኩረት አልተሰጠም የሚል ይመስላል።
የመተከሉም ሲዛውን ካየ በኮማንድ ፖስት መተዳደር ከጀመረ ምን ያህል ጊዜ ነው? መከላከያ ኮማንድ ፖስት ከተቋቋመ እዛ ቦታ ላይ በጣም ረጅም ጊዜ ነው። ባለፉት 3-4 ወራት ኮማንድ ፖስት ስር ያለ ቦታ ላይ እና በኮማንድ ፖስት ስር ያለ ቦታ ስር ነው እንግዲህ እንደዚህ አይነት ጥቃቶች እየተፈጸሙትና ጉዳዩን በደንብ ማጥናት ይፈልጋል። ይህኛ የትኩረት ጉዳይ ነው ብለን ያለው ለዚህ ታወቅ ለም አካባቢ አደጋ ኤሪያ እንደሆነ ትኩረት ሰጥቶ መፍትሄ መስጠት ችግር አለ ብለን
በእናንተ ሚዲያ እንዳላችሁት ችግሩን ለማስቆም በቂ ትኩረት አልተሰጠውም የሚል ነው። ትኩረቱ የጎደለው ከየት ነው? ከፌዴራል መንግስቱ ነው? ከክልሉ መንግስት ነው? ወይም ከተጎራባች ክልሎች ነው? ምንድን ነው ትኩረት ስትሉ ምን ማለታችሁ ነው?
እዚህ ላይ ሁለት ነገር ልበል። ምን መሰለህ፣ አንደኛ በቀብም እንግዲህ እንዳየነው የቤንሻንጉል ክልል የሚያስተዳድረው የቤንሻንጉል ብልጽግናና የአማራ ክልልን እያስተዳደረ ያለው የአማራ ብልጽግና እንግዲህ እርስ በርስ የሚሰጣጡትን ምልልሶች እያየን ነው። ኃላፊነት ከመውሰድና አካባቢው ላይ የተፈጠረውን ችግር ከመፍታት ይልቅ የክልሎች ጎንዮሽ ፉክቻ አድርገውታል ጉዳዩንም። ያው ለችግሩ መጀመሪያ በቤንሻንጉል ክልል ደረጃ ለመፍታት ተሞክሮ አቅቷል፣ አልተቻለም። ስላልተቻለ በፌዴራል ደረጃ በመከላከያ ሰራዊት የሚመራ ኮማንድ ፖስት ተቋቁሟል። ይሄ ኮማንድ ፖስትም እንግዲህ ሊፈታው አልቻለም። እሱ እዛ እያለ ነው ዜጎች እየተገደሉ ያሉ። ይህ የሚያሳየው መንግስት ለእንደዚህ አይነት ፖኬት ቦታዎች ትኩረት ከመስጠት ይልቅ ሀይል ሚዛኑን ወደ ሰሜን አድርሷል፣ ወይ ደግሞ እንግዲህ እዛ ያለውን ጦር አውጥቶ ይሁን ወይ እዛ ላይ ትኩረት ያለማድረግ ችግር ነው እንጂ ያመጣው። ከክልል አልፎማ ቤንሻንጉል ክልል እንደማይችለው በመከላከያ የሚመራ ኮማንድ ፖስት ተቋቁሞ እሱ ነበረ ኦፕሬሽኑን እየመራ የነበረው። አሁን እሱም እያለ ሰዎች ከተገደሉ ቦታው ላይ ኮማንድ ፖስት ተቋቁሟል፣ ግን በትኩረት ስራ እየተሰራ አይደለም። ኮማንድ ፖስት ማቋቋም ብቻ ውጤት ሊያመጣ አይችልም እና ትኩረት አጥቷል። አቴንሽናችን ወይ ወደ ሌላ ቦታ ሄዷል፣ ትኩረት አጥቷል ያለበት አንዱ ምክንያት ይሄ። በሁለቱ ክልል እያስተዳደሩ ባሉ ሀይሎች መካከል ደግሞ የምናየው ደግሞ ሽኩቻ ነው። ለምሳሌ ይሄ እንደ ፓርቲ የፓርቲያቸው የውስጥ ጉዳይ ቢሆንም እንደ መንግስት ግን አገር እየመሩ ያሉ ፓርቲዎች በአደባባይ እንደዚህ አይነት ሽኩቻ ውስጥ ሲገቡ ስታይ ሌላ አሳሳቢ ራስ ምታት ይሆንብሃል። የቤንሻንጉል ብልጽግናና የአማራ ብልጽግና የሚያወሩት መግለጫዎች ስታይና አካባቢውን ጠቅላላ ስጋት እንዲኖርበት አድርገውታል። በጣም ቮለታይል ኤሪያ ነው እንደምታውቀው፣ ታላቁ ህዳሴ ግድብ ያለበት ኤሪያ ነው። በጣም ሰፊ የሆነ ቦርደር ከሌላ ሀገር ጋር የምንጋራበት አካባቢ ነው እና በጣም ጥንቃቄ የሚፈልግም ቦታ ትኩረት ተነፍቷል ብለን ነው የምናምን።
የፓርቲው የኮሚኒኬሽን ቡድን ኃላፊ እንደሚሉት ከሆነ ድርጅታቸው የራሱን መዋቅር ተጠቅሞ የመጀመሪያ ደረጃ ጥናት አድርጓል። በቅርብ ጊዜም ስፋትና ጥልቀት ያለው ጥናት ለማካሄድ ቡድን ያሰማራል። ከዚህ በመነሳት የራሱን ምክረ ሀሳብም ያቀርባል ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ አሁን ንግድና ምጣኔ ሀብት። ባለፈው ሳምንት ጀመር ያደረግነው ቅንብር ነው ንግድና ምጣኔ ሀብት ለምሽቱ ይዞ የቀረበው። ወጣቱ ይሰራል፣ ወጣቷ ትሰራለች የሚለው የማስተር ካርድ ፋውንዴሽን ፕሮጀክት እንደ አውሮፓውያን የዘመን አቆጣጠር በ2030 ዓ.ም 10 ሚሊዮን ወጣት ኢትዮጵያውያንን ስራ ለማስያዝ አልሞ በመስራት ላይ መሆኑን ነበር ያመለከተው። የ300 ሚሊዮን ዶላር መነሻ በጀት በመመደብ የተነሳው ዓለም አቀፉ ግብረሰናይ ድርጅት በተለያዩ የሙያ መስኮች የሰለጠኑ ወጣቶችን ክህሎት በማሳደግ ለስራ ቅጥር ዝግጁ ያደርጋል። የራሳቸውን ድርጅት ማቋቋም ለሚፈልጉ የፈጠራ ዝንባሌ ላላቸው ወጣቶችም የገንዘብ ድጋፍ ያመቻቻል። ከራሳቸውም አልፈው ሌሎችን እንዲረዱ የሙያ የገንዘብና የአቅም ግንባታ ድጋፎችን እንደሚያደርግም ይናገራል። በአፍሪካ ወደ 30 ሚሊዮን በኢትዮጵያ ደግሞ 10 ሚሊዮን ወጣቶችን በ10 ዓመት ውስጥ ስራ ለማስያዝ ስለተነሳው ድርጅትና ፕሮጀክቶቹ የሚያስረዱን አቶ አለማየሁ ኮንዴ ናቸው። ቀደም ሲል በሩዋንዳ አሁን ደግሞ በኢትዮጵያ የማስተር ካርድ ፋውንዴሽን ተወካይና የስራ መሪ የሆኑት አቶ አለማየሁ ኮንዴ በዛሬው ውይይታቸው ደግሞ በሩዋንዳ ስለነበረው ተመሳሳይ የስራ ልምዳቸውና ወደ ኢትዮጵያ ከመጡም በኋላ ስላስተዋሏቸው ጉዳዮች ያላቸውን ልምድ ያካፍላሉ። አቶ አለማየሁ ኮንዴን ያወያየው የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ነው።
የሩዋንዳ ነገር ካነሱት እሱን አነሳቦታለሁ ብዬ ነበር የታሪኮን ሳይና ምንድነው በሩዋንዳ ያዩት ልምድ እና ያንን ወደ ኢትዮጵያ ማምጣት ቢቻልበት ሁኔታ አለ?
ስለዚህ ያቄ ጠየቀኝ ደረጀ። ገና ኢትዮጵያ ለመምጣት ስትራቴጂ ዲዛይን እናደርግ በኢትዮጵያ ስራ ዕድል ፈጠራ ኮሚሽን አስተባባሪነት ኢትዮጵያ ያሉ ዋና ቁልፍ ሚኒስትሪ ኤክስፐርቶችን ወደ ሩዋንዳ ጋበዝኳቸው። እኔ ሩዋንዳ ዛ ካንትሪ ሄድ ነበርኩና ሩዋንዳ ጋበዝኳቸውና ለአንድ ለሳምንት ሲኑና ሩዋንዳ ያሉ አንዳንድ ነገሮችን እያቸው ብዬ ሩዋንዳ ብዙ መማር የምችለው ነገር አለ። ለምሳሌ ሩዋንዳ ዲቨሎፕመንት ቦርድ የሚባል አለ። እዛ ዋን ስቶፕ ሾፕ የሚባል ቢሮ አለ። አንድ ወጣት እዛ ቢሮ በገባ በሶስት ሰዓት ውስጥ ትንሽም ድርጅቱን ተመዝግቦ ቃድ አግኝቶ ከዛ በኋላ የታክስ ስታተሱን አግኝቶ ገንዘብ ከየት እንደሚያገኝ በቃ በሞባይል ያንን በሶስት ሰዓት ጊዜ ውስጥ ተመዝግቦ ይጨርሳል። እና ያ አሁን ለወጣቱ በጣም እንትን ነው፣ ወደሚቀጥለው ስራ ያሸጋግረዋል። እና አንድ ቢዝነስ ለቢዝነስ ዲቨሎፕመንት አሁን እዚህ ማገር የእንቅስቃሴው ከፍ እያለ ነው። እዚህ ማይቻለን እና ኢዝ ኦፍ ዱይንግ ቢዝነስ በጣም ቀላል ነው። እዛ አንድ ሰው ቢዝነስ ለመስራት ከፈለገ፣ ፕራይቬት ሴክተር ላይ ለመንቀሳቀስ ከፈለገ ኬት ገንዘብ ያገኛል፣ እንዴት ያገኛል፣ በምን መንገድ ነው የሚሰራው፣ ማንና ኮኔክት ያደርጋል፣ በተመዘገበ በተወሰነ ደቂቃ ውስጥ ሞባይል ፎን ውስጥ ሁሉም ኢንፎርሜሽን ያገኛል። የት መሄድ እንዳለበት ያውቃል፣ ምን ማድረግ እንዳለበት ያውቃል፣ ምን ያህል ጊዜ ታክስ እገዛ እንደሚያገኝ ያውቃል። ከዛ በኋላ ደግሞ በእንቅስቃሴ ውስጥ ደግሞ የሚያስፈልገው ችግር ካለበት የት እንደሚሄድ ያውቃል። ይህም ለወጣቶች ከፍተኛ እንቅስቃሴ ነው። በሞባይል ነው የሚከፈለው። እንደዚህ የብር ትራንዛክሽን ወይም የሩዋንዳ ሺሊንግ ትራንዛክሽን አይኖርም። ብዙ ሁሉ ነገር በሞባይል ነው። ሴቭ ማድረግ ይችላሉ። ብድር ለማግኘት በጣም ብዙ ችግር የለባቸውም። ምክንያቱም ብዙ ድርጅቶች እነሱን ይሄ የመያዣ ኮላተራል የሚባለውን ነገር የሚሸፍኑላቸው ፈቃደኛ ድርጅቶች ይኖራሉ። እንደዛ ነው። እኛ ማስተርካርድ ፋውንዴሽን ውስጥ እዛ የምንሰራው ትልቁ ስራ በሁለት ትልልቅ ስራ ነው ያለን። እዛ አንደኛው የቱሪዝም እና ሆስፒታሊቲ ላይ ነው። ሩዋንዳ በጣም ጥሩ የቱሪዝም መስህብ አላት። በቱሪዝም ቫሊዩ ቼን ደግሞ በጣም ብዙ ነው። ሆቴሎች አሉ፣ አርቲፋክት የሚሸጡ ወጣቶች አሉ፣ ቱሪስት ጋይድስ አሉ። ይቺ ትንንሽ ሰንደቅ ዓላማ ባንዲራ የምትሰራ ምግብ የሚሰሩት በሆን ቫሊዩ ቼን ላይ ነው የምንሰራው እና እዛ ላይ ወደ 40,000 ወጣቶችን እንዴት አድርገው እንደሚሰማሩ ነው ዲዛይን ያደረግነው እና በዚህ ላይ ሩዋንዳ መንግስት ደግሞ በጣም ከፍተኛ ደረጃ ወጣት ሰፖርት ያደርጋቸዋል። ሌላኛው ትልቁ ስራችን ሩዋንዳ ውስጥ ምናልባት ለኢትዮጵያም ትምህርት የሚሆነው በተለይ ሰከንደሪ እና ኤሌመንተሪ ስኩል አስተማሪዎች ላይ ፎከስ ያደረገ ነው። ደረጀ ብጠይቅ አሁን አንተን የሰከንደሪ ስኩል አስተማሪ የት እንዳለ ታውቃለህ? የሰከንደሪ ስኩል ሳይንስ አስተማሪ የት እንዳለ ታውቃለህ? የት አታውቅም። በህይወቱ የት እንዳለ ምን እንደሚሰራ ወይም ደግሞ የኬሚስትሪ አስተማሪ የማስ አስተማሪ ኤግዛክትሊ ያ ነው። ብዙዎች ሰከንደሪ አስተማሪዎች ዩኒቨርሲቲ አስተማሪዎች ጥሩ አይከፈላቸውም፣ አንድ ቦታ ላይ ይገባሉ፣ ከዚያ በኋላ እዛ ቀሩ። እዛ ከቀሩ በኋላ ይወልዳሉ፣ ሌላ ፕሮሞሽን ካላገኙ ወይ ትምህርት ካላገኙ ወይ ብቻ በዛው ድሮ በተማሩት ላይ ይቀራሉ። ብዙዎች አፍሪካ ሀገሮች ውስጥ ይሄ ትልቁ ችግር ነው። ስለዚህ ሰከንደሪ ስኩል ላይ ለሚያስተምሩ አስተማሪዎች ትልቅ ካፓሲቲ ቢልድ የሚያደርግ ፕሮግራም ዲዛይን አድርገናል እና በከፍተኛ ደረጃ ሰከንደሪ ስኩል አስተማሪዎችን ወደሚቀጥለው ብቃት በማብቃት 21ኛ ሴንቸሪ ቴክኖሎጂ 21ኛ ሴንቸሪ ትምህርታቸውን ማጎልበት ከዛ በኋላ መንግስትም ሪኮግናይዝ አድርጓቸው ፕራይቬት ሴክተሩን ሪኮግናይዝ አድርጓቸው ወደሚቀጥለው ደረጃ ማብቃት የእነሱ መነቃቃት ተማሪዎቹን ወጣቶችን እንደገና መልሶ ያነቃቃል። ስለዚህ የሩዋንዳው ፕሮግራማችን ትልቁ ትምህርት ለኢትዮጵያ የሚሆነው በተለይ ጥቃቅን እና አነስተኛ ኢንዱስትሪዎች ላይ ቱሪዝም ቫሊዩ ቼን ላይ የሚናት ቼን የላቸውም። ምግብ ከሚታበስለው ሴት ጀምሮ ቱሪዝምም ከኤርፖርት ጀምረ ከጎሬላ የሚታይበት ቦታ ድረስ ብቻ ማአት ነገር አለ። ወይም ደግሞ የኮንፈረንስ ቱሪዝም አላቸው። በጣም ትልልቅ ኮንፈረንስ ሆሎች አሏቸው። እንዴት አድርገው እንደሚስቡ ወጣቶች በኮንፈረንስ ቱሪዝም ላይ ምን ያህል ፓርቲሲፔት እንደሚያደርጉ ሆቴሎች ላይ ከሆቴል መስተንግዶ ከታች ጀምሮ እንዴት አድርገው እንደሚሰሩ በተለያየ ቦታ ላይ ሆቴል ውስጥ እንደሚሳተፉ ማመን ያቅታል። በጣም ብዙ ወጣቶች በዚህ በቱሪዝም እና ሆስፒታሊቲ ላይ ፓርቲሲፔት ያደርጋሉ እና ኢትዮጵያ ትልቁ ተስፋችን ያ ነው። አሁን በጣም ብዙ ሆቴሎች አሉ። ቱሪዝም እና ሆስፒታሊቲ አንዱ ትልቁ አቅጣጫ ነው መንግስት የሚያስቀምጠው። እኛም አዘ ፕራዮሪቲ ሴክተር መተን ያየ ነው። ከመንግስትም ጋር አላይን የምናደርገው ቱሪዝም እና ሆስፒታሊቲ አንዱ ሴክተር ነው። ያ ማለት እንግዲህ ቱሪዝም እና ሆስፒታሊቲ ከሆቴሎች ጋር መስራት ብቻ አይደለም፣ ከነሱ ጋር በዛ አቅጣጫ ሊሰሩ የሚችሉ በጣም ብዙ ወጣቶች አብረው ሊሳተፉ ይችላሉ። ከመኪና መንዳት፣ ከታክሲ መንዳት ጋር የተገናኘ ከምግብ ማብሰል ጋር የተገናኘ ቱሪስቶችን ወዲያ ወዲህ ከመውሰድ ጋር እንደውም ቨርቹዋል ቱሪዝምን ሁሉ ለመጀመር የሚቻልበት ኮንዲሽኖች አሉ። አንዳንድ ፕሮፖዛሎች እየመጡ ነው። በጣም ኢኖቬቲቭ የሆኑ ፕሮፖዛሎች ላይ በቱሪዝም መስክ ላይ ልንሰራ የምንችልበት
እነዚህ የዘረዘሩልኝን ልምዶችና ተሞክሮዎች በኢትዮጵያ ተግባራዊ ለማድረግ እስካሁን ምን ተስፋ አይተዋል? ምን ያህል እየሰሩበት ነው? በዚህ ዙሪያ ላይ
እንግዲህ እኔ እዚህ ከመጣሁ አንድ አመት ከምናምኔ ነው እና ኢትዮጵያ የተመለስኩት ከ17 አመት በኋላ ነው እና ከዚህ በፊት ኢትዮጵያ መተን ለመስራት ብዙ ጊዜ እንሞክርና ወይ ከሶስት ኢመርጀንሲ ይኖራል ወይም ደግሞ የተለያየ ነገር ችግር አለ ይባልና እንመለስ ሀገር። አሁን ግን ከመጣም በኋላ ዲጂታል ቴክኖሎጂ መጠቀም መቻል፣ ባንኮች የማበደር ፈቃደኝነት መጨመር፣ ብዙ የወጣትን ተቀጣሪነት ወጣትን ወደ ስራ ሊወስዱ የሚችሉ ኢንፍራስትራክቸር መዋቅሩ እየሰፋ መጥቷል። ትንሽ የሚያበረታቱ ሁኔታዎች ብዙ አሉ። ለምሳሌ አሁን እኔ አንድ ምሳሌ ልስጥ። 24,000 ማይክሮ ኢንተርፕራይዞችን በዚህ በኮቪድ ምክንያት ከስራ ወጡ። በቃ ጠቅላላ ኮቪድ ሲመጣ በሙሉ እነዚህ ማይክሮ ኢንተርፕራይዞች በቃ ምንም ማድረግ አልችልም፣ ሰራተኞቻቸውን ሁለትም ሶስት የሚኖራቸው ስራቸውን በት ነው ተለዩ። አሁን እነዚህን ወደ መልሶ እንዲያገግሙ ለማድረግ ስሞል ኢንተርፕራይዞችም 4, 5, 10 ሰው የቀጠሩ ድርጅቶችንም በት ነው ራሳቸውን የወጡትን ወደ ስራ ለመመለስ አሁን አንድ ሬዚሊየንስ ፈንድ የሚባል ወደ 24-25 ሚሊዮን ዶላር ፕሮግራም ከፈትን። እንግዲህ ልንሰራ የፈለግነው ከባንኮች ጋር ነው እና ትልቅ ኢምፕሩቭመንት ነው። ባንኮች ፈቃደኛ ሆነው እነሱም ራሳቸው ምናልባት አንዳንድ ወጣቶች መክፈል ባይችሉ ከቨር ለማድረግ እንዲቻል ሁሉ ተብሎ ካለምንም ኮላተራል ካለምንም አስገዳጅነት ይህንን አሲ ይህን አታሲ ሳይባሉ ወጣቶች ገንዘብ በቅድሚያ የሚያገኙበትን መንገድ ዲዛይን ለማድረግ ከሌሎች ከጆብ ክሬሽን ኮሚሽን ከፈርስ ኮንሰርንት ጋር ከክፍያ ጋር እና ዳሽን እና አዋሽ ባንክ ጋር በመተባበር አሁን ትልቅ እንቅስቃሴ ነው። እኔ ከዛሬ 2 አመት በፊት እኔ ከዳሽን ባንክ ወይም ከአዋሽ ባንክ ጋር ለመስራት እንመጣለን ብለን አያሰብም። ምክንያቱም ድጅር ነው ፖሊሲያቸው ነው የምንሰማው። ከወጣቶች ጋር ለመስራት ኢንፍራስትራክቸር የላቸውም። እነዚህን ወጣቶችን በተለይ ማይክሮ እንደ ስሞል ኢንተርፕራይዞችን እንደ አጋር እንደ ደንበኛ ወደፊት ደንበኛ ለማድረግ አስበዋቸው አያውቁም። አሁን ስታይ ብዙዎቹ ባንኮች ዲፓርትመንት አላቸው፣ ማይክሮ ኤንድ ስሞል ኢንተርፕራይዝ ዲፓርትመንት አላቸው። ለወጣቶች ኦፕንሊ ራሳቸውን ከፍተው ለማበደር ያስባሉ።
በኢትዮጵያ የማስተር ካርድ ፋውንዴሽን ተወካይና የስራ መሪ ከሆኑት አቶ አለማየሁ ኩንዴ ጋር ያደረግነው ውይይት በዚህ አላበቃም። ሙሉውን ውይይት በድረገጻችን ማድመጥ የምትችሉ መሆኑን እንገልጻለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
በሳይንስ ውድድር 400,000 ዶላር ያሸነፈች የ17 ዓመት ወጣት በዓለም ዙሪያ ያሉ በአስራዎቹ ዕድሜ የሚገኙና ለሳይንስና ለሂሳብ ትምህርት ፍቅር ያላቸው ልጆች በየዓመቱ የሚወዳደሩበት ብሬክትሩ ጁኒየር ቻሌንጅ የተሰኘ ችሎታቸውን የሚያሳዩበት የጥሎ ማለፍ ውድድር የዘንድሮ አሸናፊ በካናዳ ተወልዳ ያደገችው ማርያም ሞገድ ጸጋይ በአጠቃላይ የ400,000 ዶላር ሽልማት አግኝታለች። ስምንት የቆየ በዓለም ላይ ከተወዳደሩት 5600 ተማሪዎች መካከል አንደኛ በመውጣት ይህን ስኬት የተጎናጸፈችውን ማርያም ሞገስንና ወላጅናቷን ምራዊት እዮብን አነጋግራለች። እንደሚከተለውም ታቀርበዋለች።
ካናዳ ውስጥ ተወልዳ ያደገችው የ17 ዓመቷ ማርያም ሞገዝ ጸጋይ ለመጀመሪያ ጊዜ በተወዳደረችበት ዓለም አቀፍ የሳይንስና ሂሳብ ትምህርት ውድድር ማሸነፏን የሰማችው ጥቂት ተማሪዎች ርቀታቸውን ጠብቀው በተቀመጡበት የትምህርት ቤቷ ክፍል ውስጥ በቪዲዮ አማካኝነት ነው። ለትምህርት ቤቱ ገቢ የማሰባሰቢያ ስራ ላይ ለመሳተፍ በሚል ሰበብ ተጠርታ በቦታው የተገኘችው ማርያም ውድድሩን እንዳሸነፈች ሲነገራት በድንጋጤና ባለማመን ግራ ስትጋባ የውድድሩ አዘጋጆች በለቀቁት ቪዲዮ ላይ ይታያል።
በጣም ደንግጬ ነበር። አላመንኩትም ስሰማ እና ትንሽ ጊዜ ፈጀኝ እያሰብኩት። በጣም ትልቅ ነገር ስለሆነ ወዲያው የገባኝ
አይመስለኝም። በዓለም ዙሪያ ከ13-18 ዓመት የእድሜ ክልል ውስጥ የሚገኙ ልጆች የሳይንስ ወይም የሂሳብ ጽንሰ ሀሳቦችን የሚያስረዳ የ3 ደቂቃ ቪዲዮ በማዘጋጀት በሚወዳደሩበት ውድድር ማርያም ያሸነፈችው ኳንተም ተነሊንግ የተሰኘ የፊዚክስ ጽንሰ ሀሳብን በግሏ ጥንታና ተረድታ በቀላልና ለማንኛውም ሰው በሚገባ መልኩ ማስረዳት በመቻሏ ነው።
ዝም ብዬ ስለ ፊዚክስ እና ስለ ኳንተም ሜካኒክስ እና በዛ የተገናኙት ነገሮች አነባለው እና ቪዲዮዎች ምናምን አያለው፣ መጽሐፍ አርቲክሎች ምናምን አነባለው እና በሱ ነው የተማርኩት። ይሄ የሃይ ስኩል ትምህርት አይደለም፣ ይሄ ኳንተም ተነሊንግ እና ኳንተም ፊዚክስ። ስለዚህ በራሴ እየፈለኩኝ እያነበኩኝ ነው የተማርኩት። ከዛ በዚህ ለቪዲዮ ውድድር መምረጥ ሲኖርብኝ ኳንተም
በ124 ሀገራት የሚገኙ 5600 ተማሪዎች በተሳተፉበት የዘንድሮ ዓመት ውድድር ማርያም አንደኛ ሆና በማሸነፏ በአጠቃላይ $400,000 የተሸለመች ሲሆን $250,000 የእሷን ትምህርት ወጪ መሸፈኛ፣ $100,000 ለምትማርበት ትምህርት ቤት፣ $50,000 ደግሞ በቅርብ ስትረዳትና በውድድሩ ስታበረታታት ለነበረችው አስተማሪዋ የሚሰጥ ነው። ይህ ለትምህርት ቤቷ ትልቅ ደስታ እንደፈጠረ ማርያም ታስረዳለች።
በጣም ደንግጣው ነበር እና በጣም ደስ ብሏቸው ነበር እና ትልቅ ነገር ነው ለትምህርት ቤታችን ገንዘቡ እንዲደርሳቸውን አዲስ ሳይንስ ላብ ይከፍታሉ። ልጆች ሞር ሳይንስ እንዲወዱ እና ሳይንስ እንዲሞክሩ እና ኤክስፔሪመንት እንዲያደርጉ ሁሌ የሆነ ነገር ስጠይቅ አስተማሪ ታግዘኛለች፣ ትረዳኛለች። ሁሌ ስለ ሳይንስ እንነጋገራለን እና በሱ እርዳታ እና በሷ ኢንቱዚያዝም በጣም ሰፖርት አድርጋኛለች።
ዘንድሮ 12ኛ ክፍልን አጠናቃ በመጪው ዓመት ወደ ዩኒቨርሲቲ የምትገባው ማርያም በሙዚቃና በስዕልም የተካነች ናት። የዚህ ስኬቷ ዋና ሚስጥር ግን ከጀርባዋ ሆነው ድጋፍ የሚያደርጉላት ወላጆቿ መሆናቸውን ትገልጻለች።
ልጅነቴ ጀምሮ ሁሌ የምፈልገውን ነገር ሁሌ ያግዙኝ ነበር እና ሰፖርት ያደርጉኝ ነበር። የሆነ በሳይንስም ይሁን በሙዚቃ ወይ በስዕልና አርት ይሁን የሆነ ነገር ከፈለግኩኝ ወይ ከጠየቅኩኝ እስከሚችሉ ድረስ ያግዙኝ ነበር እና በጣም ነው መወዳችሁ እና በጣም አመሰግናለሁ ሁሉ ነገር ላደረጋችሁልኝ።
የማርያም እናት ወይዘሮ መርሃዊት እዮ የልጇን ማሸነፍ ስትሰማ የተሰማትን ስሜት ለመግለጽ ቃላት ያጥረኛል ትላለች።
ደውልልኝ አላምንሽም በቃ ምን ብለሽ እንትና አትበይ ምናምን አልኳት። ከዛ እሷን አላምን ብዬ ጋዜጠኛው ነው ይኸው ካሜራ ክሩ አለን እዚህ እየዋሸች እየቀለደች አይደለም እና አሸንፋለች ሲለኝ በቃ ራሴን መቆጣጠር አቃተኝ። በጣም አለቀሽብኝ እና የሆነ ምን ሳፈፉላ መሰለኝ ለመናገር። ከዛ በቃ አታሚም ከለት ይጃማ የሚሮጥኩት በቃ ልጆቹን አፋፍሽኝ ሚሮጥ አልሄድም ቤት መጥቼም ራሱ በቃ ግን ብያለቅሳለሁ ባየኋት ቁጥር ምን ሆነሽ ነው ጥገኛሽ አላቅም ቢሰማኝን ስሜት በህይወቴ ለመጀመሪያ ጊዜ የሚሰማኝን ስሜት ማወቃቃል ያልኩኝ በቃ ኤቭሪዴይ አሁንም ድረስ ነው ምንሽ ልክ ከእንቅልፌ ስነቃ ያስደነግጠኛል በቃ ሁሉ ነገር መለወጡ ምናምን እና እግዚአብሔር ይመስገን በጣም ደስ የሚል ነገር ነው።
ሙሉ ጊዜዋን ማርያምንና ሌሎች 2 የ15 እና የ3 ዓመት ልጆቿን ለማሳደግ እንደሰጠች የምትናገረው መርሃዊት ማርያም ከልጅነቷ ጀምሮ የትምህርትና የማንበብ ፍቅር እንዲኖራት መጽሐፎችን በመግዛትና በማንበብ ታበረታታት ነበር። ለልጆች ስኬት ትልቁ ቁም ነገርም ወላጆች ጊዜያቸውን መስጠታቸው ነው ስትል ተመክራለች።
እኔ የሰጠኋቸው ጊዜ ነው በቃ በፍቅር ነው የሰጠው ሌላ ምንም ነገር አይደለም። ልጆች ትልቅ ቤት ውስጥ ስላኖርሻቸው ውድ ነገር ስለገዛሽላቸው ስላዝናናሽ በገንዘብ አይደለም። ልጆች ከማንም በላይ እኛን ነው የሚፈልጉት ከማንም በላይ እኛን ነው የሚያዩ በቃ ያንን ኤንቫይሮንመንት ነው ለነሱ የፈጠርኩት እና አሁን እኔ ለሌላ ሰው የምመክረው ስልሽ ከባድ ነው ህይወት በእርግጥ እዚህ ሀገር ግዴታ መስራት አለብሽ ኃላፊነት አለ ግን ምንም ነገር ቢሆን ጊዜ ለልጆቻችን መስጠት እስፔሻሊ አሁን ብዙ ጊዜ ወላጆች እኛ ላይ ያለ ችግር ማየው በጣም ስክሪን ላይ ልጆች ጊዜያቸውን ያጠፋሉ። በተቻለ አቅም ያንን ነገር ሊሚት ማድረግ ብንችል ከልጅነታቸው ጀምሮ ራሳቸው ኤክስፕሎር እንዲያደርጉ ማድረግ እና ሞር ከኛ ጋር ጊዜ ቢያሳልፉ እላለሁ።
ማርያም በዚህ ውድድር ስታሸንፍ የመጀመሪያ ካናዳዊት መሆኗን ተከትሎ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ አኩርተሽናል የሚል መልእክት በትዊተር አማካኝነት አስተላልፈውላታል። ለማርያም ይህና ከመላው ዓለም የሚደርሷት የደስታ መግለጫዎች ካሰበችው በላይ እንደሆነ በደስታ ትናገራለች።
ተማሪዎች ልከውልኝ ነበር በኢሜል ጀስቲን ትሩዶ ትዊተር አድርጎሽ ምናምን ብለው ከዛ እንዴ ሳየው አሳቀኝ። ለምን እንደሆነ አላውቅም። በቃ ማሸነፍ ካሰብኩት በላይ ብዙ ነገር እያመጣ ስለሆነ ጀስ ገርሞኝ ነበር።
ማርያም ባገኘችው የሽልማት ገንዘብ አሜሪካን ሀገር ባለ ዩኒቨርሲቲ ውስጥ ፊዚክስ ማጥናትና ትልቅ ቦታ መድረስ እንደምትፈልግ ነግራናለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25 እና በ30 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአምሳ ፕሮግራም እዚህ ላይ አበቃ። ስናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። አሁን የትግርኛው ስርጭት ይቀጥላል። በኔ በኩል ሰላም፣ ደህና እደሩ።